ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ግንቦት 15 2015 ዓ.ም ዝግጅታችን ጀመረ። የትግራይ ክልል ተፈናቃይ ሰልፈኞች ሰብአዊ ድጋፉ እንዲቀጥልና ወደ ቀያቸው እንዲመለሱ ጥያቄ አቀረቡ።
ህዝቡም ግን በችግር ላይ ችግር ነው። ሰጥሮች አሉ፣ ህጻናት አሉ፣ አካል ጉዳት አሉ፣ የተለያየ ችግር ያለው ማህበረሰብ ነው ያለንና እርዳታው በቶሎ እንዲደርስበትና ያው ህዝባችን ደግሞ ወደ ቦታው እንዲመለስ ጥያቄያችን ይሄ ነው። ይሄ ደግሞ ከክልል መንግስት ጀምሮ ፌደራልና ያለ መንግስታት የሚመለከተው ሁሉ በአስቸኳይ መፍትሄ እንዲሰጠን ነው ጥያቄያችን።
በመቀሌ ከተማ ከተካሄደው ሰልፍ አስተባባሪዎች አንዱን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በሸገር ከተማ ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር በተያያዘ 100,000 አቤቱታዎች እንደደረሱት የህዝብ እንባ ጠባቂ ተቋም አስታውቋል። የማህበረ ቅዱሳን ቴሌቪዥን ጣቢያ እገዳና የፖለቲካ ፓርቲ አስተያየቶችንም ይዘናል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ለዋና ዋና የዓለም ዜናው ደግሞ
አመስግናለሁ ስመኝሽ። በዜናውን ማሰማችሁ እንግዲህ ወልዴ ነኝ። ለምሽቱ ከያስኳቸው ዜናዎች ውስጥ በሱዳን የተኩስ ማቆም ስምምነቱ ተጥሶ ካርቱም በፍንዳታ ስትናጥ መዋሏና አሜሪካ ለሱዳንና ለአካባቢው አገሮች ተጨማሪ እርዳታ መመደቧ እንዲሁም አንድ የቤት ዕቃ መጫኛ መኪና ትናንት ምሽት በዋይት ሀውስ አጠገብ ያለን የደህንነት አጥር ጥሶ ለማለፍ መሞከሩ የሚሉት ይገኙበታል። ስመኝሽ
እንግዲህ አመሰግናለሁ። እንግዲህ እነዚህንና ሌሎች ዜናዎች ይዞ ይመለሳል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋም አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ለዋና ዋና የዓለም ዜናው ወደ እንግዱ።
አመሰግናለሁ ስመኝሽ። በድጋሚ እንደምናመሻችሁ። በሸገር ከተማ ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያያዙ 100,000 አቤቱታዎች እንደቀረቡለት የህዝብ እንባ ጠባቂ ተቋም አስታወቀ። የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተቋሙ በ2014 ዓ.ም የበጀት ዓመት ከመብት ጥሰትና መልካም አስተዳደር ጉድለቶች ጋር የተገናኙ ከ133,000 በላይ አቤቱታዎችን እንደተቀበለ አውስተው ከዚህ ውስጥ ከፍተኛውን አሃዝ የያዙት በኦሮሚያ ክልል በሸገር ከተማ ካለው የቤት ፈረሳ ጋር የተያያዙ አቤቱታዎች ናቸው ብለዋል። የሸገር ከተማ አስተዳደር ህገወጥ ግንባታ እያለ ለሚያፈርሳቸው የመኖሪያ ቤቶች ለነዋሪዎች ምትክ ቦታ እንደማይሰጥና ለተፈናቃዮችም ጊዜያዊ መጠለያ እንደማያዘጋጅ ዶክተር እንዳለ ገልጸዋል። ህገወጥ ግንባታ በሚል ምክንያት የመኖሪያ ቤቶችን ማፍረስ በሁሉም ታላላቅ ከተሞች የሚስተዋል ችግር መሆኑን የጠቀሱት ዋና እንባ ጠባቂው መንግሥት ለችግሩ ዘላቂ መፍትሄ እንዲሰጥ ጠይቀዋል። አድማጮች፣ የዚህን ዘገባ ዝርዝር ከዜናው በኋላ እናቀርባለን። በኦሮሚያ ክልል ቡራዩ ከተማ በእስር ላይ እንደሚገኙና ለአንድ ወር ያህል ማንም ጎብኚ እንዳላያቸው ሲነገር የቆየው የኦሮሞ ነጻነት ግንባር አመራር አባላት ማምሻውን ከዱከም ወደ ቡራዩ ፖሊስ መምሪያ መመለሳቸውን ጠበቃቸው አስታወቁ። ፓርቲው እስረኞቹ ያሉበት ሁኔታ እንደሚያሳስበው ገልጿል። ፀሐይ ዳምጠው ዝርዝር አላት።
ለአራት ዓመታት ያህል በእስር ላይ የሚገኙት የኦኔግ አመራሮች ጠበቃ አቶ ቱሊ ባይሳ ታሳሪዎቹ በመጀመሪያ ቡራዩ ፖሊስ መምሪያ ታስሮ እንደነበር፣ በኋላም ለአንድ ወር ያህል የት እንደነበሩ ሳይታወቅ መቆየታቸውን አስታውሷል። በዛሬ ዕለት ጠበቃው ለአሜሪካ ድምፅ እንደተናገሩት ያለፈውን አንድ ወር በዱከም ፖሊስ መምሪያ በእስር ያለፉት አመራሮቹ አሁን ደግሞ ወደ ቡራዩ ፖሊስ መምሪያ መመለሳቸውን ገልጸዋል። እስረኞቹ ለምን ከአንዱ ፖሊስ መምሪያ ወደ ሌላው እንደሚዘዋወሩ የተነገራቸው ምክንያት አለመኖሩን ጠበቃው አክሎ ተናግረዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ እስረኞቹ ያለበት ሁኔታ አሳሳቢ እንደሆነ አመልክተዋል።
እነሱን ይሄን ወይ ከሌ ነው ያመጣ ማለት አንችልም። ለምን ማን እንዳገዳቸው ማን እንዳገታቸው ራሱ አናቅም። እና ሲያሻቸው ይሰውራሉ፣ ሲያሻቸው ደግሞ ያሳያሉ። የአሁኑ ግን ለምን እንደመለሱ በምን እንደመለሱ ማን እንደመለሰ ማን እንዳንቀሳቀሰ ራሱ የምናውቀው ምንም አይነት ነገር የለም።
ቃል አቀባዩ አያይዘውም ስለ እስረኞቹ ሁኔታ ጉዳዩ ይመለከታቸዋል ለተባሉ ተቋማት ሁሉ አቤቱታ በማቅረብ ላይ እንደሚገኙ ገልጸዋል። በጉዳዩ ላይ ከኦሮሚያ ክልልና ከፌደራል መንግስት ቃል አቀባዮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና ከዚህ ቀደም የአሜሪካ ድምጽ የጠየቃቸው የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ የታሰረ የኦነግ አመራር የለም ሲሉ ምላሽ መስጠታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል አውጥቶ በነበረው መግለጫ ከህግ አግባብ ውጪ የታሰሩ የኦሮሞ ነጻነት ግንባር አመራር አባላት በአፋጣኝ እንዲፈቱ አሊያም ያሰራቸው አካል ህጋዊ ሂደቱን ተከትሎ የክስ መዝገብ ከፍቶ በአግባቡ እንዲጠይቃቸው አሳስቦ እንደነበር ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በአሜሪካና በሳውዲ አረቢያ አደራዳሪነት የተደረሰውና ትናንት ሰኞ ከምሽቱ ለአራት ሩብ ጉዳይ ይጀምራል የተባለው የሰባት ቀናት የተኩስ ማቆም ስምምነት እንደ ከዚህ በፊቶቹ ስምምነቶች ሁሉ ተጥሶ የሱዳን መዲና ካርቱም ዛሬ ማክሰኞም በፍንዳታ ስትናጥ መዋሏን የኤፍፒ ዜና ወኪል ከስፍራው ዘግቧል። በሱዳን የተኩስ ማቆሙ በጀመረ በደቂቃዎች ውስጥ የአየር ድብደባ እና የተኩስ ልውውጥ እንደነበር የዓይን እማኞች ተናግረዋል። በሰሜን ካርቱም ውጊያ ሲካሄድ፣ በካርቱም በስተ ምስራቅ ደግሞ የአየር ድብደባ ነበር ተብሏል። የከባድ መሳሪያ ተኩስ እየሰሙ እንደሆነና በየጥቂት ደቂቃዎች ልዩነትም ፍንዳታ እንደሚሰማ አንድ የካርቱም ነዋሪ ለዜና ወኪሉ ተናግሯል። በአንዳንድ የካርቱም ክፍሎች ደግሞ የሚያስጨንቅ ጸጥታ ሰፍኖ እንደነበርና ነዋሪዎች የሰላም ስምምነቱ ውጊያውን ያስቆማል ብለው ተስፋ እንዳደረጉ ዘገባው አመልክቶ ሕይወት አድን እርዳታ እንዲደርስና ወደ ጦር አውድማነት ከተቀየረችው ካርቱም በሕይወት ለመውጣት እንደሚሽሙ ታውቋል። ነዋሪዎች ውሃ፣ ምግብና መሠረታዊ ፍጆታዎች እያለቁባቸው ነው ተብሏል። የተባበሩት መንግሥታት ድርጅት እንደሚለው ደግሞ ጦርነቱ ከሱዳን ሕዝብ ግማሽ የሚሆነውን 25 ሚሊዮን ሕዝብ የሰብአዊ እርዳታ ጠባቂ አድርጓል። ይህ በእንዲህ እንዳለ የአሜሪካ መንግሥት በሱዳንና በአካባቢ አገሮች ያሉ ሕዝቦች ለገጠማቸው ሰብአዊ ቀውስ የሚውል 245 ሚሊዮን ዶላር እርዳታ ባለፈው ሳምንት እንደመደበ የአገሪቱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ባወጡት የጽሑፍ መግለጫ አስታውቋል። 143 ሚሊዮን ዶላር የሚሆነው በውጭ ጉዳይ ሚኒስቴር መስሪያ ቤቱ ስር ካለው የስነ ሕዝብ የፍልሰትና የስደተኞች ጉዳይ ቢሮ የሚገኝ ሲሆን 103 ሚሊዮን ዶላር የሚሆነው ደግሞ ከአሜሪካ ዓለም አቀፍ የልማት ተቋም ዩኤስኤይድ የሰብአዊ እርዳታ ቢሮ እንደሚገኝ ብሊንከን አስታውቀዋል። በገንዘቡ የሰብአዊ ረድኤት አጋሮቻችን በመካሄድ ላይ ያለው ግጭት በአገር ውስጥ ያፈናቀላቸውን 840 ሺህ ሰዎችንና ወደ ጎረቤት አገራት የሸሹትን 250 ሺህ ሰዎችን ለመርዳት ያውሉታል ብለዋል ብሊንከን በመግለጫቸው። አዲሱን እርዳታ ጨምሮ በያዝነው የፈረንጆች ዓመት ለሱዳንና ለጎረቤት አገሮች የተሰጠው ገንዘብ 880 ሚሊዮን ዶላር ደርሷል። አሜሪካ ለአፍሪካ ቀንድ ትልቁ ለጋሽ አገር መሆኗን ያወሱት የውጭ ጉዳይ ሚኒስትሩ በጦርነቱ ምክንያት በአገር ውስጥ ለተፈናቀሉትና ለሌሎችም ድጋፋቸውን እንደሚቀጥሉ አስታውቀዋል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጊኒ የሚገኘው ሁንታ በፕሬስና በኢንተርኔት ላይ የሚያደርገውን ጫና በመቃወም በምዕራብ አፍሪካዊቱ አገር የሚገኙ የግል ሚዲያ ተቋማት ዛሬ የአንድ ቀን ዜና ያለመስራት አድማ መጥተዋል። የኢንተርኔት ሚዲያ ተቋማት በድረ ገጻቸው የፕሬስ ነጻነት መደፈሩን የሚያመለክቱ ፖስተሮች ሲለጥፉ፣ የሬዲዮ ጣቢያዎች ደግሞ የሐዘን ሙዚቃዎችን ሲያጫውቱ ውለዋል። አድማው ትናንት ሰኞ የተጠራው ወታደራዊ መንግሥት አፍሪክ ቪዥን ግሩፕ በተሰኘ ኩባንያ የሚተዳደሩ ሁለት የሬዲዮ ጣቢያዎችን እንዲዘጉ ካደረገና ታዋቂ ድረ ገጾችና ማኅበራዊ ሚዲያዎች ተደራሽነታቸው ውስን እንዲሆን ማድረጉን ተከትሎ ነው። አገዛዙ አገራዊ አንድነትን ያናጋሉ ያላቸውን ተቋማት እንደሚዘጋም ዝቷል። የቴሌኮሙኒኬሽን ሚኒስትሩ ኦስማኔ ዲያሎ በአፍሪካ ቪዥን ግሩፕም ሆነ በሌሎች ኢንተርኔት ሚዲያዎች ላይ የተደረገ እገዳ የለም ብለዋል። ከሁለት ዓመታት በፊት ፕሬዚደንት አልፋ ኮንዴን አስወግዶ ስልጣን የያዘው ወታደራዊ አገዛዝ በርካታ ተቃዋሚ መሪዎችን አስሯል። ተቃዋሚ ፓርቲዎች ነገ ረቡዕና ሐሙስ በመዲናዋ ኮናክሪ ሰልፍ እንዲደረግ ጥሪ አድርገዋል። በዚምባብዌ ገበያተኞች ከሱቆች ከመግዛት ይልቅ ፍጆታቸውን ከመንገድ ላይ ነጋዴዎች በመሸመት ላይ ናቸው። ምክንያቱ ደግሞ የአገሪቱ ገንዘብ ከዶላር አንጻር ዋጋውን እያጣ በመሆኑ በሱቆቹ የሚገኘው ሸቀጥ ዋጋ እጅግ በመናሩ ነው ተብሏል። በመንገድ ላይ የሚሸጡት ዕቃዎች ግብይት ግን በአሜሪካ ዶላር እንደሚካሄድ የአሶሲየትድ ፕሬስ ዘገባ አመልክቷል። በዚምባብዌ ሱቆች ግብይቱን በአገሪቱ ገንዘብ እንዲያካሂዱ ይገደዳሉ። ሁለቱም ገንዘቦች በሀገሪቱ ሕጋዊ መገበያያ ናቸው። የመንገድ ላይ ነጋዴዎቹ በዶላር በመገበያየት ሲመርጡ በሱቆቹ ያለው ሸቀጥ በየቀኑ እያሻቀበ በመምጣቱ ምክንያት ገበያተኞች በመንገድ ላይ ወደሚሸጡትና ዋጋቸው ወደ ተረጋጋው ሸቀጦች አተኩረዋል። በመንገድ ላይ የሚገኙት ነጋዴዎች ፉክክርም ሸማቾችን እንዲሳቡ አድርጓል። ከምግብ ሸቀጥ እስከ መኪና መለዋወጫ የዘረጉት ነጋዴዎች ተጨማሪ በነጻ የሚሰጡት ዕቃ ለሸማቾች ሳቢ ነው ተብሏል። ዚምባብዌ ለአንድ ዓመት የዘለቀ የገንዘብ ቀውስ ውስጥ ከቆየች በኋላ እንደ አውሮፓን አቆጣጠር በ2009 ዓ.ም በዓለም አስተማማኝ የሆነውን ዶላር ተጨማሪ መገበያ እንዲሆን ወስናለች። የመንገድ ላይ ግብይቱ በዶላር በመሆኑ ዋጋው የተረጋጋ መሆኑን የአሶሲየትድ ፕሬስ ዘገባ አመልክቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የተወካዮች ምክር ቤት አፈ ጉባኤ ኬቪን መካርቲ የብድር ጣሪያውን ከፍ ማድረግን በሚመለከት ትናንት ሰኞ ባደረጉት ውይይት ከስምምነት ባይደርሱም ውይይቱ ፍሬያማ እንደነበር ጠቁመዋል። ዩናይትድ ስቴትስ ለመጀመሪያ ጊዜ የዕዳ ክፍያዋን ሳትከፍል እንደምትቀር ያሰጋው የግንቦት 24 ቀነ ገደብ እየተቃረበ ነው። ቆንጂት ታዬ ዝርዝሩን ታቀርበዋለች።
የተወካዮች ምክር ቤቱ አፈ ጉባኤ ኬቪን መካርቲ የጽህፈት ቤታቸው ባልደረቦች ሌሊቱን በሁለቱ ወገኖች መካከል ያለውን ልዩነት ለማጥበብ የሚቻልበትን መንገድ ሲፈልጉ እንዲያድሩ አሳስበዋል። ፕሬዚደንት ባይደን እና አፈ ጉባኤ መካርቲ ባለፉት ቅርብ ሳምንታት 3 ጊዜ ተገናኝተው የተወያዩ ቢሆንም ባንዱም ከስምምነት ሊደርሱ አልተቻላቸውም።
ሁለቱም ወገኖች የምናቀርበው ነገር ሊኖር ይገባል። ወጪውንም መቀነስ አለብን። ነገር ግን አንድ የሚያስማማን ነገር አለ። የግብር ክፍያን በሚመለከት ያሉትን ክፍተቶች በሙሉ መመርመር ያለብን ይመስለኛል። ባለጸጎች በሚገባቸው መጠን ግብር መክፈላቸውን ማረጋገጥ አለብን። የግብር ገቢም ከ400,000 በታች ገቢ ያላቸውን እስካላስከፈልን ድረስ ሊታሰብበት የሚገባ ጉዳይ ነው። ስለዚህ አዎ፣ አሁንም ስምምነት ላይ ያልደረስንባቸው ጉዳዮች አሉ። ነገር ግን ማድረግ ያለብንን ማድረግ የምንችል ይመስለኛል።
ሪፐብሊካኖች የመንግስት እርዳታ የሚቀበሉ ለመስራት አቅም ያላቸው ድሆች ሰዎች የሚጠበቅባቸው ስራ የመስራት ግዴታ ከፍ እንዲል ይጠይቃሉ። ዲሞክራቶች በበኩላቸው እንደዚያ ያለ እቅድ በብዙ መቶ ሺዎች የሚቆጠሩ ሰዎችን የመንግስት ድጎማ ሊያስከለክል ይችላል በማለት ሐሳቡን ይቃወማሉ። አፈጉባኤ መካርቲ ከፕሬዝደንት ባይደን ጋር ከተወያዩ በኋላ ለጋዜጠኞች በሰጡት ቃል ይህን ብለዋል።
እንግዲህ በጣም ግልጽ አድርጌ ልናገር፣ ከፕሬዝደንቱ ጋር ተቀምጬ ከተነጋገርኩበት ከመጀመሪያው ቀን ጀምሮ እንዲሟሉ የምንፈልጋቸውን 2 ነጥቦች አስቀምጠናል። ከአሁን ቀደም ታይቶ በማያውቅ መጠን ገቢ እያስገባን ስለሆነ የግብር ክፍያ ከፍ አናደርግም። የብድር ጣሪያውን በሚመለከት ለብቻው ራሱን የቻለ ሕግ አናሳልፍም ብያቸዋለሁ። ወጪያችንንም ከዘንድሮው ወጪ ዝቅ ማድረግ አለብን። ሌላው ጉዳይ ለድርድር ክፍት ነው።
ፕሬዚደንት ባይደን ከውይይቱ በኋላ ባወጡት መግለጫ ዕዳ አለመክፈል የማይታሰብ ነገር እንደሆነ አሳውቂያቸዋለሁ። ወደፊት ለመራመድ ያለው ብቸኛ መንገድ በሁለቱም ፓርቲዎች ኅብረት አንድ ስምምነት ላይ መድረስ መሆኑን እንደገና አጠንክሬ አሳውቂያለሁ ብለዋል።
በመጨረሻም አድማጮች፣ አንድ የቤት ዕቃ መጫኛ መኪና ትናንት ማምሻውን በዋይት ሃውስ አጠገብ ያለን የደህንነት አጥር ጥሶ ለማለፍ ሲሞክር ተጋጭቶ መያዙን የፕሬዝዳንቱ ጥበቃ ኃይል ሲክሬት ሰርቪስ አስታውቋል። የመኪናው የኋላ ዕቃ መጫኛ በር በሮቦት ተከፍቶ በውስጡ ፈንጂም ሆነ ሌላ ነገር እንደሌለው ፖሊስ አረጋግጧል። የናዚ ስዋስቲካ ባንዲራ ከመኪና ውስጥ እንደተገኘ ተዘግቧል። የሚዙሪ ግዛት ነዋሪ የሆነው የ19 ዓመት ወጣት ሳይ ቫርሺት ካንዱላ መኪናውን ሆን ብሎ ከደህንነት አጥሩ ጋር ሳያጋጭ እንዳልቀረ የፕሬዚዳንቱ ጥበቃ ኃይል ገልጿል። ክስ ይመሰረትበታል ተብሏል። ከዋይት ሀውስ አቅራቢያ የሚገኘው የሄይ አዳምስ ሆቴል እንግዶች ለደህንነታቸው ሲባል እንዲወጡ መደረጉም ታውቋል። ግለሰቡ ፕሬዚደንቱ እና ምክትል ፕሬዚደንቱ እንዲሁም ቤተሰባቻቸው ላይ አደጋ ለማድረስ ወይም ሕይወት ለማጥፋት እንዲሁም ለመጥለፍ በመሞከር የሚሉ ክሶች ሊመሰረትበት እንደሚችል በመነገር ላይ ነው። የዜናው በዚሁ ተፈጽሟል። ወደ ስመኝሽ ይመራቸዋል።
አመሰግናለሁ እንግዱ። እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በመተላለፍ ላይ ያለውን የማክሰኞ ምሽት ግንቦት 15 2015 ዓ.ም ስርጭታችንን ነው።
ገንላ መዋቂ ሮምኒ ራኮን አማታ አዋሳ ጎዲን ቦራና ቀበቴ ቱሬ
ባለፉት ዓመታት ለአምስት ተከታታይ የዝናብ ወቅቶች ዝናብ አልዘነበም ነበር። ከዚህም የተነሳ ተማሪዎች ከትምህርት ገበታ ቀርተዋል። በተለይ በትምህርት ቤቶች የመጠጥ ውሃ ችግር ነበር። ከዚህም የተነሳ በመጀመሪያው መንፈቀ ዓመት ከ7800 በላይ ተማሪዎች ትምህርታቸውን አቋረጡ።
አድማጮች፣ አሁን የሰማችኋቸው የቦረና ዞን ትምህርት ጽህፈት ቤት ኃላፊ የሆኑትን አቶ ተስፋዬ ወልደ ሚካኤልን ነው። የቦረና ድርቅ ከትምህርት ያስተጋጎላቸው ከ2800 በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን አስመልክቶ ከሰጡን አስተያየት የተወሰደ ነው። በሁለተኛው አጋማሽ ተመልሰው ይመጣሉ። ፕሮግራማችንን በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። የዌብሳይትና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብራናለች። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በትግራይ ክልል 6 ከተሞች የሚገኙ ተፈናቃዮች ወደ ቀያቸው ለመመለስ እንዲችሉ የጠየቁበትን ሰላማዊ ሰልፍ አካሄዱ። ሰላማዊ ሰልፎቹ የተካሄዱባቸው ከተሞች መቀለ፣ አዲግራት፣ አብያዲ፣ አድዋ፣ ሽረ እንደስላሴና አክሱም ናቸው። ሰልፈኞቹ የተቋረጠባቸው ሰብአዊ ድጋፍ እንዲቀጥልና ይህም በአስቸኳይ እንዲተገበር የክልሉ ጊዜያዊ አስተዳደር፣ የፌዴራሉ መንግስት እንዲሁም ዓለም አቀፍ ተቋማት እንዲያግዟቸው ጠይቀዋል። የክልሉ ጊዜያዊ አስተዳደር የተፈናቃዮቹን ጥያቄ ለመመለስ በፕሪቶሪያው ስምምነት መሰረት ከፌዴራል መንግስት ጋር ተባብሮ እየሰራ መሆኑን ለሰላማዊ ሰልፈኞቹ ገልጿል። ሙሉጌታ ጽብሃ ከመቀለ ከተማ የተካሄደውን ሰልፍ ተከታትሎ ተከታዩን ዘገባ ልኳል።
የኢሮብ፣ የኩናማ፣ የምዕራብ ትግራይ እንዲሁም የሰሜን ምዕራብና የደቡብ ትግራይ ወሰን አካባቢዎች ተፈናቃዮች ዛሬ ማክሰኞ ግንቦት 15 ቀን 2015 ዓ.ም ባካሄዱት ሰላማዊ ሰልፍ የፕሪቶሪያው ስምምነት በሙሉ ቃሉና በሙሉ መንፈሱ እንዲተገበር ጠይቀዋል። በመቀለ ከተማ በተደረገው ሰላማዊ ሰልፍ የኤርትራ ሰራዊትና ከኢትዮጵያ መከላከያ ውጭ ያሉ ኃይሎች ከትግራይ ክልል ወሰኖች እንዲወጡና ይህም ተከትሎ ወደ ቀያቸው እንዲመለሱ አመልክተዋል። ከኢሮብ ወረዳ መፈናቀላቸውን የተናገሩትና ከሰልፈኞቹ አንዱ የሆኑት አቶ ዑቅባይ ደስታም በአሁኑ ጊዜ የኢሮብ ማህበረሰብ በመበታተን ላይ እንደሚገኝ ጠቅሰው ዓለም አቀፉ ማህበረሰብ ብሔረሰቡን ከጠቅላላ ጥፋት እንዲታደገው ጠይቀዋል።
ብሔር እንደ ብሔር የጠፋ ህዝብ ነው። አሁን በመጀመሪያው ብሔር እንደ ብሔር የሚታወቅ የነበረ የኢሮብ ህዝብ አሁን ግን ተበታትኖ አንዱ ወደ ኤርትራ፣ አንዱ ደግሞ ወደዚህ እግሩን ወደ መራ ቦታ እየተጓዘ ሻቢያ እስካሁን ከያሉበት ቦታ ሄዱ። አሁንም አፍኖ እየወሰደ ነው አሁንም። ስለዚህ የህዝብ ምን ይፈልጋል ብንል ወደ ቦታው ተመልሶ ያለው ኑሮም በቻለ መጠን ይሄ የፌዴራል መንግስትና የሚመለከተው አካላት የፕሪቶሪያ የተጀመረውን ውል መተግበር አለበት ተቀረበ ማለት ነው። የኤርትራ ሰራዊት እንዲወጣ ነው። ሁለተኛው ይሄ በተለያየ ቦታ ሄዶና ወደ ተለያየ ቦታ ጠፍቶ ያለ ወይም ተበታትኖ ያለ ህዝብ ወደ ቦታው ለመመለስ ነው። እንደዚህ ነው የምንጠይቀው ያለን።
ከሑመራ ከተማ የተፈናቀሉት ሌላዋ ሰልፈኛ ወይዘሮ አጀብነሽ መለስ በበኩላቸው ሰርተን መኖር እንጂ ተረጂ መሆን አንፈልግም፣ ቤታችን ናፍቆናል፣ ወደ ቀያችን መመለስ እንፈልጋለን ብለዋል።
መስማማት መልካም ነው። ሆኖም እኛ ከሰላም ስምምነቱ በኋላ 7 ወር ጠብቀናል። እኛ እየጠበቅን ያለነው ለምኖ መብላት ሳይሆን ወደ ቀያችን ተመልሰን ሰርተን በወዛችን ፍሬ መኖር ነው። ነገር ግን ወራሪዎቹ ወደ ቤታችን ገብተዋል። በስምምነቱ መሰረት የፌደራሉ መንግስትና ግዛዊ አስተዳደሩ በተሎ ነገሩን አመቻችተው በየመንገዱም የቀሩትን ፈንጂዎች አጽርተው ወደ ቀያችን እንዲመለሱን ፈልጋለን። ከችግርና ከመከራ ማውጣትን ፈልጋለን። እኛን ስመግብ የነበረው የመቀሌ ህዝብም ተቸግሯል። ስለዚህ ይህ ነገር ልፋጠንልን ይገባል።
ተፈናቃይ ሰልፈኞች በመቀሌ ከተማ በሚገኙ ሰብአዊ ረድኤት በሚሰጡ ዓለም አቀፍ ተቋማትና በክልሉ አስተዳደር ጽፈት ቤት በራፎች ላይም ተገኝተው ድምጻቸውን አሰምተዋል። በትግራይ ክልል ደረጃ በብዙዎቹ ትምህርት ቤቶች የመማር ማስተማሩ ሂደት ተጀምሮ በሚገኝበት በአሁኑ ጊዜ የተፈናቃይ ቤተሰብ ተማሪዎች ወደ ትምህርት ገበታቸው ለመመለስ ባለመቻላቸው የእነርሱን መብት ይከበር ብለዋል ሰልፈኞቹ። የተፈናቃዮቹን ሰልፍ ካስተባበሩት አንዱ አቶ ኻልአዩ ገብረ እግዚአብሔር የሰልፉ ዓላማ ተፈናቃዮች ወደ ቀያቸው እንዲመለሱና ስርጭቱ ተቋርጦ የሚገኘው ሰብአዊ ድጋፍ እንዲቀጥል ለመጠየቅ እንደሆነ ገልጸዋል።
ሰልፍ የወጣንበት ዓላማ ያው ህዝባችን ለሁለት ሶስት ዓመት የሚያክል ተፈናቅለዋል። ከቦታው ወጥቶ ወደ አይዲፒ ወተለያዩ አካባቢታት በመቀሌ አካባቢ በትምህርት ቤት ነው ያለና ወደ ቦታው እንዲመለስ ነው ጥያቄያችንና ህዝባችን ወደ ቦታው ተመልሶ እርሻውና ሌላው ስራው እንዲያከናውን ነው ጥያቄያችን። የሰረቁም ካሉ ያለን ኢንፎርሜሽን የተሰረቃለ ይባላል። የሰረቀ ካለ በህግ ይጠየቅ። ህዝቡን ግን በችግር ላይ ችግር ነው። ነፍሰጡሮች አሉ፣ ህጻናት አሉ፣ አካል ጉዳት አሉ፣ የተለያየ ችግር ያለው ማህበረሰብ ነው ያለንና እርዳታው በቶሎ እንዲደርስበትና ያው ህዝባችን ደግሞ ወደ ቦታው እንዲመለስ ጥያቄያችን ነው። ይሄ ደግሞ ከክልል መንግስት ጀምሮ ፌደራልና የዓለም መንግስታት የሚመለከተው ሁሉ በአስቸኳይ መፍትሄ እንዲሰጠን ነው ጥያቄያችን።
በተጨማሪም የክልሉ ጊዜያዊ አስተዳደር፣ የፌዴራሉ መንግስት እንዲሁም ዓለም አቀፍ ተቋማት ለተፈናቃዮቹ ጉዳይ ትኩረት ሰጥተው እንዲሰሩ ለመጠየቅ የተካሄደ መሆኑ አስተባባሪው አብራርተዋል። የተፈናቃይ ሰልፈኞቹ ተወካዮች ከክልሉ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ጋር የተወያዩ ሲሆን ጥያቄያቸውን ጊዜያዊ አስተዳደሩ እንደሚቀበለውና እንደሚሰራበትም የጽህፈት ቤቱ ኃላፊ አረጋግጠውላቸዋል።
ጊዜያዊ ምምሕዳር ትግራይ ነዞም ዘለዓልኩምዎም ሕቶታት በመሰረት መስርሕ ፕሪቶሪያ
የትግራይ ክልል ጊዜያዊ አስተዳደር በእናንተ የተነሱ ጥያቄዎች በፕሪቶሪያው ስምምነት መሰረት ሰላም ሳይደናቀፍና ወደ ሌላ ችግር ሳንገባ በፖለቲካዊ መንገድ ችግሩ እንዲፈታ እየሰራ ነው።
በሰብአዊ እርዳታ ላይ ተፈጽሟል የተባለውን ምዝበራ የማጣራት ሂደቱን መቀጠል እንዳለበት የገለጹት አቶ አማኑኤል ከዚህም ጋር ለጋሽ ተቋማት በጊዜያዊነት ያቋረጡትን የእርዳታ ስርጭት እንዲቀጥሉ መደረግ እንዳለበት የጊዜያዊ አስተዳደሩ አቋም እንደሆነ አመልክተዋል። በመቀለ ከተማ ዛሬ በተካሄደው ሰላማዊ ሰልፍ በሺዎች የሚቆጠሩ ተፈናቃዮች ተሳትፈዋል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በሸገር ከተማ ህገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያያዙ 100,000 አቤቱታዎች እንደቀረቡለት የህዝብ እንባ ጠባቂ ተቋም አስታወቀ። የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በተቋሙ በ2014 ዓ.ም የበጀት ዓመት የመብት ጥሰትና ከመልካም አስተዳደር ጉድለቶች ጋር የተገናኙ ከ133,000 በላይ አቤቱታዎችን እንደተቀበለ አውስተው ከዚህ ውስጥ አብዛኛውን አሃዝ የያዙት በኦሮሚያ ክልል በሸገር ከተማ ካለው የቤት ፈረሳ ጋር የተያያዙ አቤቱታዎች ናቸው ብለዋል። የሸገር ከተማ አስተዳደር ህገወጥ ግንባታ እያለ ለሚያፈርሳቸው የመኖሪያ ቤቶች ለነዋሪዎች የምትክ ቦታ እንደማይሰጥና ለተፈናቃዮችም ጊዜያዊ መጠለያ እንደማያዘጋጅ ዶክተር እንዳለ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የህዝብ እንባ ጠባቂ ተቋም የመንግስት አስፈጻሚ አካላት በህዝብ ላይ ለሚፈጽሟቸው አስተዳደራዊ በደሎች የመፍትሄ ሐሳብ በማቅረብ ለሰብአዊ መብቶች መከበር ይሰራል የሚሉት የተቋሙ ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ተቋሙ ባለፈው አመት ካስተዳደራዊ ጉድለቶችና ከመብት ጥሰት ጋር የተያያዙ በሺዎች የሚቆጠሩ አቤቱታዎችን መቀበሉን አስታውሷል። ከአቤቱታዎቹ የሚበዙትም ከሸገር ከተማ የመጡ እንደነበሩ ገልጿል።
የሸገር ከተማ አስተዳደርም በልዩ ሁኔታ እነዩና ከመቶ ሺህ በላይ ዜጎች አቤቱታ አቅርበዋል። እነዚህ መቶ ሺህ ዜጎች እንግዲህ የፈረሰባቸውም አሉ፣ ያልፈረሰባቸውም ገና ለገና ይፈርስብናል በሚል ስጋት የቀረቡ አሉ። ለምሳሌ የገላን አካባቢ ነዋሪዎች፣ የጋሞ አባቶች፣ እንዲሁም የገፈርሳ ቡካዩ ነዋሪዎች በጥቅሉና ሌሎች በ50ም 60ም የሆኑ የሚመጡ አቤቱታዎች አሉ። አጠቃላይ አቤቱታዎች የእነዚህኛውን በምናይበት ሰዓት ከመቶ ሺህ በላይ ነው። ሌላው መደበኛው ከ30 እስከ 35 ሺህ እስካሁን ባለው ሁኔታ ላይ ቀርቧል ማለት ነው። በጥቅሉ ወደ 133 ሺህ ዜጎች ከመልካም አስተዳደርና ከብልሹ አስተዳደር ጋር ተያይዞ የቀረቡ አቤቱታዎች ናቸው ማለት ይቻላል።
ከሸገር ከተማ የቤት ፈረሳ ጋር በተያያዘ ቅሬታ አቅራቢዎች ምን ያህሉ የፈረሰባቸው፣ ምን ያህሉ ሳይፈርስባቸው በስጋት ቅሬታ እንዳቀረቡ ማወቅ ይቻላል?
እሱን ለመለየት ጥረት አድርገን ነበር፣ መረጃ ለመስጠት ፈቃደኞች አይደለም።
በዚህ ጉዳይ ላይ የህዝብ እንባ ጠባቂ ተቋም ከሸገር ከተማ አስተዳደር ባለስልጣናት ጋር ቢወያይም በተጨባጭ መሬት ላይ እየሆነ ያለው ነገር በውይይቱ ከተነሳው የተለየ እንደሆነ ዋና እንባ ጠባቂው ተናግረዋል።
እነሱ የሚሉን ከ2005 ወዲህ ያለው ህጋዊ አይደሉም፣ እነሱን እናፈርሳለን። ከ2005 በፊት የነበሩትን ይዞታ ግን እናረጋግጥላቸዋለን የሚል ሀሳብ ሰጥተው ነው በሀሳብ ደረጃ። ነገር ግን የፈረሰባቸው ከ2005 በፊትም ያሉ ዜጎች እዛ ውስጥ ተካተዋል። ያ እንግዲህ የመረጃ ስህተት ነው የሚል ነገር አለ። የመረጃ ስህተት ነው የሚለውንም እንቀበለው። ግን ከ2005 ወዲህ ዛሬ 2015 ነው፣ 10 ዓመት ነው። እንግዲህ 10 ዓመት ያፈራውን ሀብትና ንብረት በአንድ ሌሊት ማፍረስ ህገ መንግስታዊ መብትም አይደለም። ከሰብአዊነት አይንም ስታየው ሰብአዊ ነው የሚል ነገር የለንም እና የእነሱ አቋም ያ ነው።
የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ቀደም ሲል ለአሜሪካ ድምፅ በሰጡት ቃለ መጠይቅ እያፈረስን ያለነው ህገ ወጥ ግንባታዎችን ነው ብለው ነበር። ከፈረሳው አስቀድሞ ከነዋሪዎች ጋር ውይይት እንደሚደረግም ገልጿል።
ሸገር እንደ ከተማ የሚፈልገውን የከተማ ራዕይ ለማሳካት ካስፈለገው የህግ የበላይነትን በተግባር ላይ ማዋል አለበት። ለዚህ ነው በአብዛኛዎቹ ከተሞች ህገወጥ የቤት ግንባታ እያፈረስን ያለ ነው። የግንባታ ፈቃድ የላቸውም፣ መሬቱን በስርዓት አይደለም የወሰዱት። ስለዚህ እነዚህ መስመር ማሳት ስላለብን ነው ማፍረሱ የጀመርነው።
ጊዜ ትሰጣችኋል ስፈርስ?
አዎ ጊዜ ትሰጣችኋለን። ጊዜ ብቻ አይደለም ተወያይተን ተማምነን። የሚገርምሽ አሁን ማፍረስ ከጀመርን በኋላ ብዙዎቹ ካመኑ በኋላ እኛ ምንም ሳንል ጥለው ይሄደዋሉ፣ ትክክል እንዳልሆነ ያምናል። ስለዚህ ተወያይተን ጊዜ ሰጥተን ነው ይሄ የተሰራውና ጊዜ ሳይኖር ነው የሚለው ነገር ትክክል አይደለም።
ህገወጥ ግንባታ ተብለው የመኖሪያ ቤቶቻቸው ለሚፈርስባቸው ዜጎች የሚሰጥ ማካካሻ አለመኖርም አሳስቦናል ብለዋል ዶክተር እንዳለ ኃይሌ።
ዜጎች እንደመሆኑ መጠን ቤታቸውን ማፍረስ ከማፍረሳችን በፊት ምን ምን አማራጭ መፍትሄዎችን ወስደናል? ከዜጎቹ ጋር በቂ ውይይት አልተደረገም? ኢቨን ጊዜያዊ መጠለያ ሊሰጣቸው ይገባል፣ ወደ መጣችሁበት ሂዱ አይነት አካሄድ ነው እየሄደ ያለው እና ብዙ አማራጮችን ማየት ሲቻል ብዙ ይሄ ያልታየበት ሁኔታ ነው ያለው። ስለዚህ እንደ ዜጋ በማሰብ ረገድ ትንሽ ክፍተት ያለ ነው የሚመስለኝ እና ልማት በየቦታው ይሰራል፣ ይታወቃል፣ አዲስ አበባም ላይ ይሰራል። ሲነሱ ግን ምትክ ቦታ ይሰጣቸዋል፣ አማራጭ ይሰጣቸዋል፣ ወይም ጊዜያዊ መጠለያ ይሰጣቸዋል። እንደ ዜጋ ከታሰቡ ለእነዚህ ሰዎች በተወሰነ የጊዜ ገደብ ውስጥ በጊዜያዊ መጠለያ ያስቀምጠ በቀጣይ እነሱ ሽፍት ማድረግ የሚቻልበት አማራጭ ነበረ። ይህን ማድረግ ግን ፈቃደኛም አይደሉም።
በሌሎች ታላላቅ ከተሞችም ህገወጥ ግንባታ በሚል ቤቶችን ማፍረስ የተለመደ ተግባር መሆኑን የጠቀሱት ዶክተር እንዳለ የችግሩ መንስኤ ከከተሞች መስፋፋት ጋር ተያይዞ የመጣ የመኖሪያ ቤት ፍላጎት ማደግ ስለሆነ መንግስት ለጉዳዩ ዘላቂ መፍትሄ ሊሰጠው እንደሚገባ አመልክቷል።
ይሄ የአዲስ አበባ ዙሪያ ኬዝም ብቻ ሳይሆን ባህር ዳርም ብትሄድ በህጋዊ የመሬት ይዞታ ከያዙት እጥፍ ከአርሶ አደር መሬት ተገዝቶ ቤት የተሰራ ነው። ስለዚህ እዚህ ጋር ያለው ክፍተት ምንድነው? ከህዝቡ ቁጥር ጋር የሚጣጣም ለመኖሪያ ቤት መንግስት ቦታ እያቀረበ አይደለም። ስለዚህ ከዜጎች ፍላጎት ጋር የሚጣጣም መሬት ማቅረብ መቻል አለበት። አለበለዚያ ደግሞ ፖለቲካዊ፣ ማህበራዊ ቀውስ ሊፈጥሩ ስለሚችሉ ከመንግስት ሊጠበቅ የሚችለው እዛ አካባቢ ላይ ስታንዳርድ ሊኖረው ይችላል። የመኖሪያ ቤት ሊሆን ይችላል፣ የማህበራዊ አገልግሎት ይዞታ ሊሆን ይችላል፣ ወይም ለአስተዳደር ይዞታ ሊሆን ይችላል። ያንን ስታንዳርድ ባሟላ መንገድ ለዜጎች ቅድሚያ ሰጥተህ እንዲለማ ነው። በፕሪንሲፕልም ደረጃ ስታለማ ሌሎችን እያፈናቀል ሌሎችን ወደ ድህነት እየወሰድክ አይመስለኝም። የልማት ዴፊኒሽንም እሱ አይደለም።
በአሁኑ ጊዜ በሀገሪቱ ውስጥ ወደ 20 ሚሊዮን የሚደርሱ ሰብአዊ እርዳታ የሚሹ ተፈናቃዮች መኖራቸውን የተናገሩት ዶክተር እንዳለ በዚህ ላይ ተጨማሪ ሰዎችን ማፈናቀል አግባብ እንዳልሆነ አስገንዝበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ተከታዩ ዘገባ ደግሞ በዩናይትድ ስቴትስ በጥይት ተመተው የሚሞቱ ልጆች ቁጥር እየጨመረ ነው ይለናል። በያዝነው ዓመት ባለፉት 5 ወራት ብቻ በዩናይትድ ስቴትስ ቁጥራቸው ከ670 የሚበልጥ ታዳጊዎችና ሕጻናት በጥይት ተመተው ተገድለዋል ሲል ገን ቫዮለንስ አርካይቭ የተባለው ገለልተኛ የመረጃ አሰባሳቢ ቡድን ይፋ አድርጓል። እዚህ ዋሽንግተን ዲሲ ውስጥ ታዲያ አንዲት የቀድሞ ጦር ሰራዊት አባል የነበሩ እናት ይህን ችግር ለመቅረፍ ከማህበረሰቡ ጋር በመተባበር በመስራት ላይ ይገኛሉ። ካሪና ባፍራዲዚያን ያጠናቀረችውን ይህንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ጃዋና ሃርዲ የቀድሞ የጦር ሰራዊት አባል እናትና የዋሽንግተን ዲሲ ተወላጅ ናቸው። በዩናይትድ ስቴትስ ከጦር መሳሪያ ጋር በተያያዙ ጥቃቶች ሳቢያ የሚገደሉ ሰዎች ቁጥር እያደር ሲጨምር ማየታቸውንና እነኚህን የጦር መሳሪያ ጥቃቶችና የሚያስከትሏቸውን ሞቶች ቁጥር ለመቀነስ እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ.ም ጋንስ ዳውን ፍራይዴ የተባለ ቡድን ለማደራጀት መወሰናቸውን ይናገራሉ።
The streets of DC was worse than a war zone and I just truly wanted to create
የዋሽንግተን ዲሲ ጎዳናዎች ከጦርነት ቀጠና የከፋ ገጽታ ነበራቸው። እናም እንደውነቱ ለውጥ ማምጣት ፈልጌ ነበር። አስፈሪ ነው። ልጆቻችሁን ከአንዳንድ አይነት ሰዎች እንዲርቁ ማስተማር። ይህንን ለማድረግ ራሳችሁን ለመጠበቅ የሚቻላችሁን ሁሉ ማድረግ በጣም አስፈሪ ነው። ነገር ግን በጅምላ የሚተኮሱ ጥይቶች ምን ማድረግ ትችላላችሁ?
በየሳምንቱ አርብ ሃርዲ መኪናቸውን እያሽከረከሩ ከፍተኛ ቁጥር ያላቸው ከጦር መሳሪያ ጋር የተያያዙ ግድያዎች ወደ ተዘገቡባቸው የተለያዩ የዋሽንግተን ዲሲ መንደሮች በመሄድ የእነኚህን ጥቃቶች ቁጥር ለመቀነስ በሚያስችሉ መንገዶች ዙሪያ ከልጆችና ከቤተሰቦቻቸው ጋር በመገናኘት ይነጋገራሉ። ቡድኑ በወጣቶች ግድያ፣ ራስን ማጥፋትና በአእምሮ ጤና ችግሮች የተጎዱትን ለመርዳት የሚውሉ ግብአቶችና ፕሮግራሞችንም ያቀርባል። አርዲ እንደሚሉት ቡድናቸው ከከተማው ባለስልጣናት ጋር በሌሎች ነገሮች ለምሳሌ የሚያህል የመንገድ መብራቶችን ጨለም ባሉ አካባቢዎች ውስጥ እንዲዘረጉ ማድረግን ይጨምራል።
A neighborhood that we went into, we noticed that shooters were coming behind bushes.
አንዳንድ የሄድንባቸው መንደሮች ጥቃት አድራሾች ከቁጥቋጦዎች ውስጥ ሲወጡ አስተውለናል። ይህንንም ይዘን በአካባቢያችሁ ያለው በጦር መሳሪያ የሚፈጸም ጥቃት እንዲቆም ምን ማድረግ ትችላላችሁ ስንል ታዳጊ ልጆችን ጠየቅን። እነሱም ቁጥቋጦ መሰሉን ዛፎች በመመንጠር እየሆነ ያለውን ማየት እንችላለን የሚል መልስ ሰጡን። እኛም ተሰባስበን የአካባቢውን የምክር ቤት ተወካይ ወደ ሰፈር መጥተው የተባለውን ቁጥቋጦ እንዲመነጥሩ አደረግን።
የ13 ዓመቱ መካያ ኪንግ ብሮክስ በቡድኑ የበጎ ፍቃድ አገልግሎት ተሳታፊ ነው። ካሁን ቀደም ራሱም እንዲህ ላሉት ጥቃቶች ተጋልጦ ያውቃል።
አሁንም ገና በታዳጊ ዕድሜ ውስጥ ነኝ። ሁልጊዜም የመኝታ ክፍሌን መጋረጃዎች ወደ ላይ እሰበስባለሁ። ወደ መስኮቱም መቅረብ እፈራለሁ። የክፍሌን ወለል በማጽጃው ማሽን ማጽዳትም ማሽኑ ስለሚጮህ አልወድም ነበር። ብቻ አላውቅም፣ ከባድ ፍርሃት የገባው ሰው ነኝ።
የ13 ዓመቱ ራሻድ ቤተስ ደግሞ ከጥቂት ዓመታት በፊት በዚሁ በጦር መሳሪያ ጥቃት ሳቢያ ጥሩ ጓደኛውን አጥቷል። ሃርዲን አግኝቶ ማነጋገር የሐዘን ስሜቱን ለመቋቋም እንደረዳው ይናገራል።
I feel like angry and sad at the same time. If I get emotional,
ተናድጃለሁ። የሐዘን ስሜትም አድሮብኛል። በአንድ ጊዜ ሁለት ስሜት ነው የተሰማኝ። ይሄንም ሚስ ሃርዲ ዚያጋ ተቆምና ከዚያ ስሜት እንደወጣ ታነጋግረኛለች።
በጦር መሳሪያዎች የሚፈጸሙ ጥቃቶችን የሚመለከቱ ዜና ዘገባዎችን ማንበብ ወይም መመልከት ራሱ በልጆች ጤና ላይ ከፍተኛ ተጽዕኖ እንደሚያሳድርና የስሜት መዋዠቅ ፈተና፣ የእንቅልፍ መዛባት፣ የምግብ ፍላጎት መጥፋትና ትኩረት የማድረግ ችሎታን ከማጣት ጋር የተያያዙ በርካታ ችግሮች ሊያስከትሉ እንደሚችሉ የሕፃናት የሥነ ልቦና አዋቂዎች ያስረዳሉ። ሆኖም ቤተሰቦች የሚያደርጓቸው ጥረቶች በአብዛኛው እነኚህ ምልክቶች ወደ ከባድ ጭንቀትና ድብርት አሊያም የስሜት ውጥረትና ሌሎች ብርቱ የሥነ ልቦና ችግሮች እንዳይለወጡ በመከላከሉ ረገድ እንደሚያግዙም ይናገራሉ።
Parents talking to their children about
ወላጆች ስለተከሰቱ ነገሮች ከልጆቻቸው ጋር መነጋገር መቻላቸው በጣም ጠቃሚ ሊሆን ይችላል። አንድ ላይ ሆናችሁ ሲኒማ በመተመለከቱበት ወቅት ተኩስ ሲተኮስ ተመለከታላችሁ። ይሄንንም ድል በመጠቀም በትምህርት ቤት እድሜ አለያም በአስራዎቹ የእድሜ ክልል ውስጥ የሚገኙን ልጆን ምን ሊሆን ይችላል? አንተ ብትሆን ጉዳዩን በምን መልኩ ትይዘው ነበር? የሚሉና የመሳሰሉ ጥያቄዎችን በመሰንዘር በዘዴ በጉዳዩ ዙሪያ በሚደረግ ውይይት ማሳተፍ።
Gun Violence Archive የተባለው ገለልተኛ የመረጃ አሰባሳቢ ቡድን ይፋ እንዳደረገው ጥናትም ካለፈው የታህሳስ ወር መገባደጃ አንስቶ እስካለፈው ሳምንት ግንቦት 9/2015 ዓ.ም በነበረው 5 ወር ባልሞላ ጊዜ ውስጥ ዩናይትድ ስቴትስ ውስጥ በተፈጸሙ የጦር መሳሪያ ጥቃቶች ከ600 በላይ ሕፃናትና ታዳጊዎች ተገድለዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ መሰናዶ አጠናቀናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን ያዝነው ደግሞ ሳምንታዊው የትምህርት መሰናዶ ነው። ላለፉት 3 ዓመታት በቦረና ዞን ከተከሰተው ተከታታይ ድርቅ ትምህርታቸውን ካቋረጡ ተማሪዎች ከ2800 በላይ የሆኑት ወደ ትምህርት ገበታቸው እንዳልተመለሱ የዞኑ ትምህርት ጽህፈት ቤት አስታወቀ። የቦረና ዞን ትምህርት ጽህፈት ቤት ኃላፊ አቶ ተስፋዬ ወልደ ሚካኤል ድርቁ በርትቶ በነበረባቸው ወራት ትምህርት ካቋረጡ ከ7800 በላይ ተማሪዎች ወደ 4000 ገደማዎቹ ወደ ትምህርት ገበታቸው ሲመለሱ የተቀሩት ግን በጋብቻና ሌሎች ተጓዳኝ እክሎች ሳይመለሱ መቅረታቸውን አስረድተዋል። የቦረና ዞን የ12ኛ ክፍል ተማሪዎች ለዘንድሮ መልቀቂያ ፈተና በአግባቡ እንዳይዘጋጁ ድርቁ እንቅፋት እንደፈጠረባቸው ተናግረዋል። ገልሞ ዳዊት ከቦረና ተጨማሪውን አድርሶናል።
በቦረና ዞን ከቅርብ ወራት ወዲህ የጣለው ዝናብ አካባቢው በልምላሜ እንዲሸፈን ቢያደርግም ነዋሪዎች ላለፉት 3 ዓመታት በርትቶ ከሰነበተው ድርቅ ጫና አሁንም አልተላቀቁም። የዞኑን ኢኮኖሚያዊ ክፉኛ ያዳከመው ተከታታይ ድርቅ በመማር ማስተማር ሂደቱ ላይ ያደረሰ አሉታዊ ጫና ከባድ መሆኑን የቦረና ዞን ትምህርት ጽህፈት ቤት ኃላፊ አቶ ተስፋዬ ወልደ ሚካኤል ተናግረዋል።
ጋጋይ ሰዲፍ ገንላ መዋቂ ሮምነ ራኮን አማታ ዋሳ ጎዲም ቦራና ቀበቴ ቱሬ
ባለፉት ዓመታት ለአምስት ተከታታይ የዝናብ ወቅቶች ዝናብ አልዘነበም ነበር። ከዚህም የተነሳ ተማሪዎች ከትምህርት ገበታ ቀርቷል። በተለይ በትምህርት ቤቶች የመጠጥ ውሃ ችግር ነበር። ከዚህም የተነሳ በመጀመሪያው መንፈቀ ዓመት ከ7800 በላይ ተማሪዎች ትምህርታቸውን አቋረጡ። በዚህ ወቅት በትምህርት ቤቶች የምገባ መርሃ ግብር በፍጥነት ተጀመረ። ይሁንና ትምህርታቸውን ካቋረጡት ከ7800 ተማሪዎች መካከል በህመም በጋብቻና በረሃብ ምክንያት 2869 ተማሪዎች ወደ ተማሪ ቤት አልተመለሱም። የተቀሩት ግን ወደ ትምህርት ገበታቸው ተመልሰው በመማር ላይ ናቸው።
ዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ተፈታኞች አለኬ ሞሉና ዳኪ በንቲ ስላሳለፉት ጊዜ እንዲናገራሉ።
ግዜ ጋራ ስኩላ ይሁን ሰብራታን በደ ነሚ በሪ ስኩላ ከስ እንዲሩ አሎንጌዙን ይወልቀባታቹ።
በፊት በድርቁ ምክንያት ተማሪው በትምህርት ቤት ተገኝቶ ትምህርቱን ለመከታተል አልቻለም። ያ ሁኔታ በጣም ጎድቶናል። ያለን አማራጭ ትምህርት ብቻ በመሆኑ ለሁለትና ለሶስት ቀናት ያለ ምግብ እየቆየንም ቢሆን እርስ በርሳችን እየተደጋገፍን እዚህ ደርሰናል።
ጉዳዩ ሁለት ዲባ ፍትማን ይፈናኒ
ኑለኒ ማቲከና ኑበርሲ ሶን ታይፊ
የድርቁ ጫና በጣም ከባድ ነው ምክንያቱም እኛን የሚያስተምሩን ቤተሰቦቻችን ናቸው ቤተሰቦቻችን ሀብታቸው ከእጃቸው ካለቀ የምንማርበት አይኖርንም በተጨማሪም ቤተሰቦችህ እየተቸገሩ በክፍል ውስጥ ሆነህ ትምርት መከታተል በጣም ከባድ ነው
በተለይ ከገጠር ቀበሌዎች ወደ ከተማ መጥተው ቤት ተከራይተው ትምርታቸውን የሚከታተሉ ተማሪዎች እንዲሁም በዞኑ በተለያዩ ወረዳዎች ተገንብተው ባሉ የተማሪዎች ማደሪያዎች ወይም ሆስቴሎች ያሉ ተማሪዎች የድጋፍ እጥረት እንዳሉባቸው ይናገራሉ
የግሞ ወካን ኩሮበ ቡካሌኒ የጎሪን ቀረዮባይ
በድርቁ ከብቶች ካለቁም በኋላ ቢሆን ዝናቡ ዘንቧል ዝናብ መዝነቡ ሳር ከማብቀልና ከባቢ አየርን ከማቀዝቀዝ በቀር የሚፈጥርልን ነገር የለም አሁን ሰው ትንሽ አገግሟል ለ12ኛ ክፍል መልቀቂያ ፈተና መዘጋጀት የጀመርነው ቅርብ ጊዜ ነው ምክንያቱም በፊት እንዳናነብ የድርቁ ጭንቀት መጥቶ አእምሮህን ይዘዋል ጫናው በጣም ከባድ ነው
ዳንኤል አንኖ በያበለው በሚገኘው የሻለቃጃ ተንያሊተን በመታሰቢያ ሁለተኛ ደረጃ ትምህርት ቤት መምህር ናቸው
ቲዩቶሪያልን ይጆላም ኩታኩና ኢላማን በረን ፍዳቹ ፍጀቱ ካናቲ ቲዩቶሪያልን አከዳ
ዘንድሮ የ12ኛ ክፍል መልቀቂያ ፈተና ለሚወስዱ ተማሪዎቻችን አጋዥ ወይም የማጠናከሪያ ስልጠና ቲዩቶሪያል ክላስ እየሰጠነን የልጆቹን ስኬት የሚወዱ ከአቃቤ ህግ ጽፈት ቤትና ከቦረና ዩኒቨርሲቲ መምህራን በዚህ የማስተማር ስራ እየተሳተፉ ናቸው
የትምህርት ቤቱ ርዕሰ መምህር አቶ ዋቁኩራ ተማሪዎቹ ለዝግጅት ያላቸው ጊዜ አጭር ቢሆንም ያስመዘገቡ ያሉት የክፍል ውጤት ግን መልካም መሆኑን ይናገራሉ
አብረጂን ነሚ ጀልቀብ ባይለጅ ወለም ኩታኩዳን ይለማት አብረጂ ሰገልተም ጃጉባ ጅረቹ
በዚህ የማስተማር ስራ እየተሳተፉ ናቸው በዚህ ትምህርት ቤት ትልቁን አማካይ ውጤት ያስመዘገበው የ12ኛ ክፍል ተማሪ መለኪያችን ስኩል ማኔጅመንት ኢንፎርሜሽን ሲስተም ነው ተማሪዎቻችን ይህ ሁሉ ጫና ቢደርስባቸውም አንድ የ12ኛ ክፍል ተማሪ ይህን ውጤት ማስመዝገቡ ተስፋ እንዳንቆርጥ ያደርገናል
የቦርና ዞን ትምህርት ቢሮ ኃላፊ አቶ ተስፋዬ ለሚካኤል መንግስት አሁንም ተማሪዎችን በመገባ መርሃ ግብር ድጋፍ እየሰጣቸው እንደሆነ አስረድተዋል
እነቶ ኮፋኒ አርጫቲ መንኔም በርኖታ ካንቲቄ ሱፊኛት ዲኤሱዳ መንኔም በርኖታ ጉዲም ቦረና ከጅራን
ተማሪዎቹ ከትምህርት ገበታቸው እንዳይስተጓጎሉ በመጀመሪያ ደረጃ ምግብ ማቅረብ ያስፈልጋል። በዞኑ ካሉ 483 ትምህርት ቤቶች በ111ዱ በተባበሩት መንግስታት የዓለም ምግብ ፕሮግራም እርዳታ በመድረስ ላይ ነው። በተቀሩት 307 ትምህርት ቤቶች ላይ መንግስት በራሱ በጀት ምግብ እያቀረበ ነው። ይህም በኦሮሚያ ትምህርት ቢሮ በኩል በጀት ተይዞ ግልጽ ጨረታ ወጥቶ ገዳ ዩኒየን አሸንፎ አሁን ተማሪዎች ምግብ እያገኙ ናቸው።
የውሃ እጥረቱን አስመልክቶ የዞኑ የመጠጥ ውሃ ጽህፈት ቤት በቦቴ ውሃ ለትምህርት ቤቶች እያቀረበ እንደሆነ አቶ ተስፋዬ ገልጸዋል። በቦረና የተለያዩ ወረዳዎች ተገንብተው አገልግሎት በመስጠት ላይ ያሉት የተማሪዎች ማደሪያዎች ወይም ሆስቴሎች በቁጥር በርከት ያሉ ተማሪዎችን እያስጠለሉ በመሆኑ ወደፊት ሆስቴሎቹን የማስፋፋቱ መርሃ ግብር እንደሚቀጥል የዞኑ ትምህርት ቢሮ ኃላፊ አቶ ተስፋዬ ለሚካኤል አመልክተዋል። ለአሜሪካ ድምጽ ገልሞ ዳዊት ቦረና ዞን ያቤሎ።
ከአሜሪካ ድምጽ ዝግጅታችን እንደቀጠለ ነው። ተከታዩ ዘገባ ደግሞ የማህበረ ቅዱሳን ቴሌቪዥን ጣቢያ እገዳን ይመለከታል። የኢትዮጵያ ብሮድካስት ባለስልጣን ከትላንት በስቲያ እሁድ ግንቦት 13 ቀን 2015 ዓመተ ምህረት በሃይማኖት ተከታዮች መካከል የርስ በርስ ግጭት በማነሳሳትና አለመቻቻል በመፍጠር በሚል በማህበረ ቅዱሳን የቴሌቪዥን ፈቃድ በጊዜያዊነት አግዷል። ኤደን ገረመው በዚህ ዙሪያ ያሰናዳችው ዘገባ ተከታዩ ነው።
የኢትዮጵያ ብሮድካስት ባለስልጣን ጊዜያዊ እግዱን ያስተላለፈው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ትላንት ከሰዓት በኋላ ባጠናቀቀው የርክበ ካህናት ምልአተ ጉባኤን ስብሰባው በአጀንዳው ይዞ ከተነጋገረበት የኤጲስቆጶሳት ሲመት ጋር በተያያዘ 10 መንፈሳዊያት ማህበራት ያወጡትን መግለጫ የማህበረ ቅዱሳን ቴሌቪዥን ሰበር ዜና በሚል ማሰራጨቱን ተከትሎ ነው። የማህበራቱ መግለጫ በጣቢያው መተላለፉ የቤተ ክርስቲያኒቱ ቅዱስ ሲኖዶስ የሚያካሂደውን ስብሰባ የሚያወክ እንደሆነ ማረጋገጡን የገለጸው ባለስልጣኑ ከጉዳዩ አጣዳፊነትና ሊያስከትል ከሚችለው ጉዳት አንጻር በሚል የጣቢያውን ፍቃድ በጊዜያዊነት ማገዱን አስታውቋል። ማህበረ ቅዱሳን በበኩሉ በሰበር ዜና ያስተላለፈው መግለጫ ቤተክርስቲያኒቱ ከምትገኝበት ፈተና አንጻር ወቅታዊ መረጃ ለማስተላለፍ ከተጣለበት ኃላፊነት አኳያ መታየት ያለበትና በይዘቱም የቤተክርስቲያኒቱ ስርዓት እንዲከበር በአባቶች መካከል የሚታየው መከፋፈል እንዲገታ ከመጠየቁ ውጪ በማንኛውም መልኩ በምእመናን መካከል ግጭት የሚፈጠር ነው ብሎ እንደማያምን በመግለጽ የጊዜያዊ እግድ እርምጃውን ተቃውሟል። ባለስልጣኑ እግዱ ያስተላለፈበትን አካሄድም በአዋጅ አንቀጽ 73 የተቀመጠውን ቅደም ተከተል ያላከበረና ህግን የተላለፈ እንደሆነ በመግለጽ እርምጃው በጣቢያው ላይና በሃይማኖቱ ተከታዮች ዘንድ የሚፈጥረውን አሉታዊ ተጽዕኖ በማገናዘብ እግዱ ተነስቶለት አገልግሎቱን ለመቀጠል ይችል ዘንድ ትላንት ለባለስልጣኑ ቦርድ በጻፈው ደብዳቤ ጠይቋል። የማህበረ ቅዱሳን የብሮድካስት አገልግሎት ተቋም ኃላፊ መስከረም ጌታቸው የሚዲያ ተቋሙ ምንም አይነት የህግ ጥሰት አለመፈጸሙን ገልጸው ፕሮግራሙ የተሰራው ከዚህ ቀደም ማንኛውም ዝግጅት ከመቅረቡ በፊት የሚገመገምበትን የኤዲቶሪያል ሂደት አልፎ እንደሆነም ይናገራሉ።
እንደ ኤዲቶሪያል ፖሊሲያችንም እንደ አንድ ሚዲያም ግዴታ ያለብን ጉዳይ አለ። እንደገና ደግሞ የአገሪቱ ደግሞ የመገናኛ ብዙሃን አዋጅ አለ። ያን ማዕከል ያደረገም እንሰራለን። እዛ ላይ ካለን ነገር አንደኛው ወቅታዊ ጉዳዮችን መዘገብ ነው። የሚዲያ አንደኛው ስራ እንደ መንፈሳዊ ሚዲያ ማስተማር አለብን። እንደገና ደግሞ ወቅታዊ የሆኑ የቅዱስ ቤተክርስቲያናችንን ጉዳዮች ለምዕመናን ማሳወቅ ግዴታ አለብን። እዚህ በዛ መሰረት ነው የሰራ ነው ይሄን ስራ። የምናውቀው ይሄን ነው። ስንሰራ ደግሞ በተለይ ይሄኛው ጉዳይ ላይ ከመጣሽ መግለጫ የሰጠው አካል ህጋዊ አካል ነው። የቤተክርስቲያኗ ቋሚ ሲኖዶስ እውቅና የሰጠው አብይ ኮሚቴ ነው። ስለዚህ እሱ ቤተክርስቲያኗ እውቅና የሰጠችው አብይ ኮሚቴ ቤተክርስቲያኗ የተመለከተ ወቅታዊ ጉዳይ ላይ መግለጫ ሰጣለሁ ሲል ማስተላለፍ እኛም ግዴታችን ነበር። ስለዚህ እኛም እገዳው ሲመጣ አንደኛ የተቃወምንበት እኛም እንደ ጣቢያ በቤተክርስቲያኗ እውቅና ያለንን በመንግስት እውቅና ያለንን፣ ሁለተኛ ነገር ደግሞ መግለጫ የሰጠው አካል ራሱ በቤተክርስቲያኗ እውቅና ያለው አብይ ኮሚቴ ነው።
አክለውም ተቋማቸው ከ2012 ዓ.ም ጀምሮ የ24 ሰዓት ስርጭት ሲያደርግ መቆየቱን አስታውሰው በነሐሴ 2014 ዓ.ም በኢትዮጵያ መገናኛ ብዙሃን ባለስልጣን ተመዝግቦ በህጋዊነት እየሰራ እንደሚገኝም ይናገራሉ። ያሁኑ የባለስልጣኑ እርምጃም የመገናኛ ብዙሃኑን ደንቦችና መመሪያዎችን የጣሰ መሆኑን ገልጸው ይከራከራሉ።
ስህተት ነው ብለን አናምንም። ነገር ግን በእነሱ እይታ ስህተት ነው ቢባል እንኳን አራት ደረጃዎችን ማለፍ አለበት። መወያየት አለባቸው፣ መሰማት አለብን እኛ። ከዛ በኋላ ጥፋት ነው ከተባለ በኋላ ደግሞ ውይይቱ እንዳለ ሆነ የጽሁፍ ማስጠንቀቂያ አለ። ከጽሁፍ ማስጠንቀቂያ በኋላ የገንዘብ ቅጣት ይላል። ከዛ በኋላ እንደገና ያ ፕሮግራም እገዳ ይጣልበታል። ያ ካልሆነ ደግሞ ፍቃድ መሰረዝ ነው የሚባለው። ይህም ሁሉ ነገር ሳያሟላ በተለይ ሁለቱን ስቴፖች ወይም ደረጃዎች በአንድ ጥሶ ነው የመጣው። የኛ ሀሳብም አልመጣም። እንደገና ደግሞ እዛው አዋጁ ላይ ሌላም ያስቀምጠው ቅሬታ የቀረበበት አንድ መገናኛ ብዙሀን ቅሬታ እንደቀረበበት ተነግሮት መልስ መስጠት አለበት። አጥፍተንም ከሆነ መልስ መስጠት፣ አጻፋዊ የሆነ ተስተካካይ ፕሮግራም በተለያየ መንገድ መሰራት አለበት የሚለው እድል እንኳ አልተሰጠንም። እንዳልኩሽ አጽንኦት መስጠት ምፈልገው ስህተት አይደለም የሰራ ነው ይዘት ግን ቢሆን እንኳ ይህም ሁሉ ነገር በጣሰና ግብታዊነት ወይም ትንሽ ስሜታዊነት የተጫኑ አይነት ውሳኔ ያውም የስራ ቀን ባልሆነ እጅግ አጣዳፊ ነው በሚል ይዘቱንም ሆነ አካሄዱን አዋጁን በጣሰ መንገድ ውሳኔው ተሰጥቷል ብለን ነው የምናምነው።
በሌላ በኩል የባለስልጣኑን የእግድ እርምጃ እናት ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንዲሁም የብዙሃን መገናኛ ባለሙያዎች ተቃውመውታል። የእናት ፓርቲ ብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ መንግስት በሃይማኖት ጉዳይ ጣልቃ እየገባ ለመሆኑ ማሳያ ነው ብለውታል።
ድርጊቶቹን ስንገልጻቸው እንግዲህ መንግስት እንደኛ ረዳድ በተሻለ የፖለቲካ ስክነት ውስጥ እንዳልሆነ ነው የምንረዳው እና ለዚህ ደግሞ የሚያመለክቱ ዋና ጉዳዮች ምንድን ናቸው? ባልተለመደ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ተጠቃሽ ሊቃውንትን የማሰር ራንን እንደዚሁ የማንገላታት በተለይ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች በአግባቡ መረጃ የሚቀበሉባቸውን የመገናኛ ብዙሃን ድርጅት በሰንበት ቀን እንግዲህ መስሪያ ቤቶች ዝግ ሊሆኑ በሚችሉባቸው በሰንበት ቀን ድረስ ገብቶ ደብዳቤ አውጥቶ የማገድ የመሳሰሉ ተገቢ ያልሆኑ አካሄዶችን ተመልክተናል እና እነዚህ አካሄዶች ደግሞ የህግ የበላይነትን ካለማክበር የሚመነጩ ናቸው እና መንግስት በተቻለ አቅም ፖለቲካዊ ስክነት አሳይቶ ከእንዲህ ያሉ የበላይነትን ከሚጋፉ አይነት ድርጊቶች ራሱን ማቀብ እንዳለበት የሚያሳስቡ መግለጫ ነው። መግለጫችን
መንግስት ህገ መንግስቱን እንዲያከብር ፓርቲያቸው ጥሪ ማቅረቡንም አቶ ዳዊት ገልጸዋል። በተያያዘ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት አቶ ኢዮኤል ሰለሞን ፓርቲያቸው መንግስት በብዙሃን መገናኛ ላይ እያደረሰ ነው ብሎ ከሚያምነው ጫና ጋር በተያያዘ መግለጫ ሲያወጣ የዛሬው ሶስተኛ መሆኑን ገልጸው የዛሬውም የባለስልጣን መስሪያ ቤቱን ውሳኔ የተቃወመ መሆኑን ገልጸዋል።
ይሄ የመገናኛ ብዙሃን ባለስልጣን እንግዲህ ሲቋቋም ሊከተላቸው ወይም ደግሞ ሊያደርጋቸው የሚገቡ ነገሮች ነበሩ። መጋቢት 29/2014 ዓ.ም እንግዲህ በጠቅላይ ሚኒስትሩ አቅራቢነት የህዝብ ተወካዮች ምክር ቤት ላይ እንዲጸድቁ ተደርገዋል። ይሄ በሚደረግበት ሂደት ውስጥ ግን የተላለፏቸው ወይም ደግሞ ህግን የጣሱ ተግባራት ነበሩ። ለምሳሌ መገናኛ ብዙሃን ባለስልጣን የመመልመልና የማጽደቅ ሂደት ለህዝብ ይፋ ተደርጎ ህዝብ ጥቆማ እንዲሰጥበት ይደረጋል፣ ለህዝብ ይፋ ይደረጋል የሚሉ ነገሮችም ያለፈ ነው። ሁለተኛ ደግሞ ይሄ ከቦርዱ አባላት መሀል ከዘጠኙ ሁለቱ የመገናኛ ብዙሃን አካላት እንደሚሆኑ ቢጠቀስም አንዳቸውም በዚህ ሁኔታ ውስጥ አልሆኑም። ሶስተኛ የፖለቲካ ፓርቲ አባላት በዚህ ቦርድ አባልነት መካተት አይገባቸውም የሚል በአዋጁ ላይ የተጠቀሰ ነገር አለ። ነገር ግን እነዚህ ተጥሰው አይተናቸዋል። የእነዚህ መጣስ ነው እንግዲህ አሁን መገናኛ ብዙሃን ባለስልጣኑ ላይ ችግር ያመጣው ማለት ነው። የፓርቲ አባላት በዚህ ውስጥ ሲሆኑ የፖለቲካ ኢንተረስት ይኖራቸዋል። የፖለቲካ ኢንተረስት ካላቸው ደግሞ የሚያስፈጽሙት ያንን የፖለቲካ ኢንተረስት ለቆሙለት የፖለቲካ ኢንተረስት በመሆኑ ለእንዲህ አይነት ስህተቶች የመጋለጥ ለሌሎች ደግሞ ገለልተኛ የሆነውና ሚዛናዊ የሆነ መረጃን የማድረስ ወይም ደግሞ ሀሳብ ብዝሃነትን የማቅረብ ልማድ ያንሳቸዋል ማለት ነው። ትላንትናም የተጣሰው ህግ ብሮድካስቱ ሲታገድ ሊደረጉ የሚገባቸው ስቴፖች ነበሩ። በአንቀጽ 81(2) ላይ የተጠቀሱት በአዋጁ ላይ ቅድሚያ ማሳወቅ፣ የታገደውን አካል ምላሽ እንዲሰጥ የማድረግ እንዲህ አይነት ነገሮች ታልፈው ነው ጊዜ ግር ተብሎ
እንትን የተሰጠው ማለት። አቶ ዮኤል አያይዘውም ብዙሀን መገናኛን ጨምሮ ገለልተኝነትን የሚጠይቁ ተቋማት ከገዢው ፓርቲ አባላት ነጻ መውጣት አለባቸው ብለዋል። በወሎ ዩኒቨርሲቲ የጋዜጠኝነትና ተግባቦት መምህር የሆኑት እንግዳ ወርቅ ታደሰ የመገናኛ ብዙሀኑ እርምጃ ማስተማርና ማድረቅ ሆኖ ሳለ የተወሰደው ግን ከዛ ያለፈ ነው ይላሉ።
የሚዲያ ህግ የሚወጡት ምንድን ነው? ሚዲያዎቹ ፐብሊክ ሪስፖንስብል እንዲሆኑ ነው። ፐብሊክሊ ሪስፖንስብል እንዲሆኑ እንደውም ለህዝብ የሚገባቸው ሚና ባልተወጡ ቁጥር ያንን ሚና እንዲወጡ ፕሮፌሽናሊ ድጋፍ መስጠት፣ ሌጋሊ ደግሞ ትንሽ አለርት ማድረግ እና በዋናነት ህዝቡን እንዲያገለግሉ ነው። አሁን የተነሳውን ጉዳይ ካየን የሃይማኖት ጉዳይ ነው። ሃይማኖቱ ደግሞ በኢትዮጵያ ከ50% በላይ ተከታይ ያለው የሃይማኖት ተቋም ነው። ያን የሚያገለግል ሚዲያ ነው። እና ሚዲያውን በአንድ ጊዜ ወደ መዝጋት የሚሄዱ ነገር በህግም በሞራልም በኤቲክስም ብዙ አያስኬድም። መሆን ያለበት ብዙ ዋርኒንጎች ተሰጥተው ማሻሻያ እንዲያደርጉ ታይቶ ምክር ተሰጥተው ከዚህ በፊት መገናኛ ብዙሃን ባለስልጣን ኢትዮጵያን ብሮድካስት ኦቶሪቲ በነበረበት ሰዓት ፋይል አኩሙሌት ያደርጋል። እንደውም አርካይቭ ይቀመጥና ምን ያህል ፕሮግረስ እያሳዩ ነው ምን ያህል የሚለውን ካየ በኋላ ነው ወደ መዝጋት የሚሄደው እንጂ በአንድ ጊዜ እንደዚህ ከት አይደረግም። መገናኛ ብዙሃን ነው ነገርየው እና እንዲህ እንደ ሱቅ የምዘግ የምከፍቸው ነገር አይደለም።
የማህበረ ቅዱሳን የብሮድካስት አገልግሎት ኃላፊ መስከረም ጌታቸው ተቋማቸው በጉዳዩ ላይ የቅሬታ ደብዳቤ ማስገባቱን ገልጸው በጉዳዩ ላይ ከባለስልጣኑ ጋር ለመወያየት ወደ ባለስልጣኑ ቢሮ ቢያመሩም ነገር ግን ካለቀጠሮ ልናስተናግዳችሁ አንችልም በሚል ተመልሰናል ይላሉ።
ያው እንግዲህ ባለስልጣኑ ደብዳቤውን ሲጽፍ በቦርድ ይታያል የሚል ነገር ስላለ ለቦርዱ ነው ደብዳቤው የሚጻፍ ነው። ይህ የሚመለከተውን እሱ ስለሆነ ማለት ነው። ዛሬ እንግዲህ ሂደን ነበረ። ደብዳቤው የተጻፈው ትናንትና ነው። ዛሬ ከሰዓት ሂደን የመገናኛ ብዙሃን ባለስልጣን ዳይሬክተሩ ወይም የቦርድ ጸሐፊ ናቸው፣ እሳቸውን ለማናገር ቢሯቸው ሂደን ነበረ። በስራ ገበታቸው ላይ እንዳሉ አረጋግጠናል። ነገር ግን ቀጠሮ ሳይዙ አላናግርም ተብላችኋል በሚል ነው የተመለስ ነው ማለት ነው። መልስ ምላሽም አልሰጠን ደብዳቤያችን ቀጠሮ ካልያዛችሁም በሚል ነው።
በዚህ ጉዳይ ላይ ማብራሪያ ለማግኘት የአሜሪካ ድምጽ ለኢትዮጵያ መገናኛ ብዙሃን ባለስልጣን ከትላንት ጀምሮ በተደጋጋሚ ቢሞክርም ሳይሳካ ቀርቷል። እንደተሳካልን ይዘን የምንመለስ ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን ዝግጅታችንን ነው አሁንም እየተከታተላችሁት ያላችሁት። ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ መዋለ ንዋይ ለመመደብ ባያሌ ምክንያቶች አሁንም ባለም ወደር የሌላት ተመራጭ ሀገር መሆኗን ቀጥላለች ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዘንድሮ የ2023 ሴሌክት ዩኤስኤ ኢንቨስትመንት ጉባኤ ላይ የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል።
Our culture of innovation and entrepreneurship driving new products and solutions at scale. A world-class
አዲስ ነገር የመፍጠር ክህሎትና የሥራ ፈጠራ ባህላችን የአዳዲስ ምርቶች መፍትሄዎች አቅማችንን አሳድጎታል። ሐሳብና ተሰጥኦ በብዛት የሚፈልቅባቸው በዓለም ወደር የሌላቸው ዩኒቨርሲቲዎችና ኮሌጆች አሉን። በሕግ የበላይነት ሥርዓታችን የአምሮ ውጤት ባለቤትነትና የሠራተኞች መብት ይከበራል፣ እድገትንም ያበረታታል።
ዩናይትድ ስቴትስ መዋለ ንዋይ በማፍሰስም ሆነ በንግድ ሥራ ለመሰማራት የበለጠ ሳቢ እንድትሆን ብዙ እርምጃዎች መውሰዷን የውጭ ጉዳይ ሚኒስትር ብሊንከን አስረድተዋል። በሁለቱም ፓርቲዎች ትብብር የቺፕስና የሳይንስ ሕግ ደንግጋለች። አዳዲስ መንገዶችን በመገንባት የባህር ጉዞ መስመሮችን፣ የአውሮፕላን ጣቢያዎችን የመሳሰሉ የመሰረተ ልማት አውታሮቿን በማሻሻልና የብሮድባንድ አገልግሎት ተደራሽነትን በማስፋፋት ተወዳዳሪነቷን ለማሳደግ ታሪካዊ ስራዎችን አከናውናለች ብለዋል። ዩናይትድ ስቴትስ በዓለም ዙሪያ ያሏትን የኢኮኖሚ ትብብሮች በማዘመን ላይ መሆኗን የውጭ ጉዳይ ሚኒስትሩ አያይዘው አፍስተዋል። የኢንዶ ፓሲፊክ የኢኮኖሚ ማዕቀፍ የሰሜንና የደቡብ አሜሪካ ሀገሮች የኢኮኖሚ ብልጽግና አጋርነትን የመሳሰሉት አዳዲስ መርሃ ግብሮች የእኛንም የአጋሮቻችንንም ብሔራዊና ኢኮኖሚያዊ ደህንነት ያስከብራሉ ብለዋል። ሀገሮቻችንን ያቀራርባሉ፣ የንግድ ዘርፋችን የሚበለጽግበትን ተጨማሪ እድል ይፈጥራሉ ሲሉ የተናገሩትን ርዕሰ አንቀጹ ጠቅሷል። ይህ አሰራራችን ውጤት አምጥቷል ብለዋል ብሊንከን።
Since 2021, the private sector has invested more than $435 billion in businesses across the United States.
እንደ አውሮፓውያን የዘመን አቆጣጠር ከ2021 አንስቶ የግሉ ዘርፍ በመላዋ ዩናይት ስቴትስ በንግድ መስክ ከ435 ቢሊዮን ዶላር በላይ የመዋለ ንዋይ አፍሷል። ከነሐሴ ወር ወዲህ ከገባው መዋለ ንዋይ ውስጥ አንድ ሶስተኛውን ያስገቡት የውጭ አገር መዋለ ንዋይ አፍሳሾች ናቸው። በዚህ የበጀት ዓመት እስካሁን የሰጠነው የንግድ ወይም የቢዝነስ ቪዛ ባለፈው ዓመት በተመሳሳይ ጊዜ ከሰጠነው እጥፍ እየሆነ ነው። ለሥራ ፈጣሪዎችና መዋለ ንዋይ መዳቢዎች የሰጠነው ቪዛ ከኮቪድ-19 ወረርሽኝ በፊት ከነበረውም ቁጥር ይበልጣል። ይህንን ማድረጋችን ሙያዊ ጉባኤዎች ላይ ለመገኘት፣ የሥራ ውል ድርድሮችን ለማካሄድ፣ ከባልደረቦቻቸው ጋር ተገናኝተው ለመስራትም ሆነ ማናቸውንም ለስራቸው ስኬት የሚያስፈልጋቸውን ስራ ለማከናወን ያስችላቸዋል።
አስከትሎም ርዕሰ አንቀጹ ይህ ጉባኤ እንደ አውሮፓውያን የዘመን አቆጣጠር ከ2011 ዓ.ም ጀምሮ በግል ኢንቨስትመንት ከ80 ቢሊዮን ዶላር በላይ ማስገኘቱን ገልጿል። የውጭ ጉዳይ ሚኒስትር ብሊንከን እነዚህ አጋርነቶች ወሳኝ የሆኑ የውጭ ፖሊሲዎች ቅድሚያ ትኩረቶቻችንን ወደፊት ለመግፋት አግዘውናል ማለታቸውን አውስቷል። ባለፈው ዓመት በተካሄደው የሴሌክት ዩኤስኤ ጉባኤ ግሎባል ዌፈርስ የተባለው መሰረቱ ታይዋን የሆነ የኮምፒውተር ኤሌክትሪክ ኃይል አስተላላፊ አምራች ኩባንያ ቴክሳስ ሸርመን ከተማ ላይ እጅግ የተራቀቀ ማምረቻ ለመክፈት እቅድ እንዳለው ይፋ ማድረጉን ርዕሰ አንቀጹ አስታውሷል። ይህ አዲስ ማምረቻ ለ21ኛው ምዕተ ዓመት ኢኮኖሚ መሰረት በሆነው በቴክኖሎጂው ዘርፍ ያለንን ተወዳዳሪነት ለመጠበቅ ወሳኝ በሆነው የተራቀቀ የኮምፒውተር ኤሌክትሪክ ኃይል አስተላላፊ አቅርቦት ሰንሰለት ላይ ያለብንን አጣዳፊ ክፍተት በመሙላት ይረዳናል ብሏል። የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ ለንግድ ዘርፉ በሯ በእጅጉ ክፍት ነው፣ በመሆኑም ጊዜያችሁንና ተሰጥኦቻችሁን ከእኛ ጋር ሆናችሁ ጥቅም ላይ መዋልን ትመርጣላችሁ ብለን ተስፋ እናደርጋለን ያሉትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ዝግጅቶቻችንን በዚሁ አጠናቀቅን። ነገ ከሌሎች መሰናዶች ጋር እንጠብቃችኋለን። ሰላም፣ ደህና ደሩ።